ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። አንድ ትውልድ ለመምጣት ቀዩ ሽብር በኢትዮጵያ በባቢሌ ቶላ ተደርሶ በጸጋይ ደብተራው የተተረጎመውን መጽሐፍ ትረካ ክፍል 5ን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
የታወረ ህሊና ይሁዳውያንን ሁላ ዞሮ ያሳደደ በቁመና ገሎ አስሮ የማገደ አጥማቸው ተፈጭቶ ሳሙና እንዲፈጠር ጠበብቶች ሰብስቦ ይመክር የነበር ከጀርመን በስተቀር ሊኖር አይገባም በጭራሽ ሌላ ዘር እያለች ፎክር ዓለምንም በመላ ያን ያስጨነቀው በደም የተከረው ጸረተው የሆነው ሂትለርም እኮ አይታላየበት ሁለት አይነ ነበረው። እኛም በፋሽስት ጣሊያን በቦምብ ስንፈራርስ በጋዝ ስንቃጠል ከሀገር ስንጋዝ ከቤት ንብረታችን ስንፈነቃቀል ተቆርጦ አንገታችን አናታችን ተሰብስቦ በእንጨት ተሰክቶ ሲነድ እንደ ችቦ ቡንቶ ሙሶሎኒም ልክ እንደ ሂትለር ዓለም ጉድ ያለለት ህሊና አልባ ነበር። አውግስቶ ፒኖቼም ቺሊን በደልጆቹ አደም ያጨመላለቀ ዜጎቿን ያጠፋ ሰቅሎ ያደረቀ በግርኳስ ሜዳ ውስጥ ሬሳ የከመረ ባንድ ጉድጓድ ሽውን ጠፍሮ የቀበረ እያያላየ ፋሽስት ነበር። የአፓርታይዱም ገዢ ሳውዝ አፍሪካ ውስጥ የጠቆረን ሁላ ቆዳውን ሲያስልጥ ሲያባርር ሲያሳድድ ሲያስገድድ ሲያስግዝ እያየኳላየን ፋሽስቱ ያንስ ሚዝ የዝንቱን ደምጣጣ ጨልጦ እንደወተት ሽላው ጥቶ ጣለ ርጉዞ መሸለት ስንታንገቶች ቆርጦ ስንታይኖች በሳሳ በታወረልና ያ ንጉስ ቦካሳ የኛዎቹስ ጉዶች ሀገር ውስጥ በቀሎች ዳግማዊ ሙሶሎኒ ዳግማዊ ሂትለሮች እናቴ ልጇን ስስብልት ገራፊዎች ቆርጠው በሳንጃ ከታጥፈው ደብደበው ሲያጎርሷት ሌላኛውን ልጇን ጋዜጣ አጠቅለው ናፍታር ከፍከፈው ሲያቃጥሉባት ቀይ ሽብር ተብሎ ሬሳ ሲነሰነስ ባራቱም ማዘን የህዝብ ደም ሲፈስ እነ መንግስቱና ቱባ እየተፈወች ዙሪያ ክብ ሰርተው በሳት ተጫዋቾች የታወረልና እያዩ ማያዩ ነበሯቸው አይኖች እልፍ ዶክተር ገሎ ሶስት ዶክተሮች አፍሪ የፋሽስቱ ቁንጮ የሰፋው መሪ መንግስቱ ኃይለ ማርያም ከዛ ከሙሶሎኒ ዋናው የሚለየው ግብሩ ተመሳስሎ ቆዳው መስቆሩ ነው። ለውጥን የጠየቀ ያን ብርቅዬ ትውልድ ጠርጎ ሊያጠፋ ሰብስቦ ሲማግድ መች ለህዝብ አስቦ ለሀገር ተቆርቁሮ በደም ተሳክሮ እንጂ ህሊናው ታው እኛዎቹ ጉዶች ሀገር ውስጥ በቀሎች ዳግማይ ሙሶሎኒ ዳግማይ ሂትለሮች ፋሽስቶቹን ሁላ አንድ የሚያደርጋቸው በሀገር ቢላዩም በየቀለማቸው የታወረ ህሊና እኩይ ተግባራቸው በደም ይወጡና በደም ነው ውርጃቸው። እወይ አገሬ ሰው ሞኛ ይሉት ተላላ እህት ወንድሞቹን እናትና አባቱን ቀርጥፎ የበላ ፋሽስትን ከፋሽስት እያወዳደረ እያለ ይቀልዳል ጅግና ሰው ነበር። የሰው ልጅ ክብር ነው ብሎ የሚሟገት ያገባኛል ካለ ስለ ሰው አይመት ሀገር ማለት ሰው ነው ሰው ማለትም ሀገር መቼም ሊሆን አይችል ወንዝ ሸንተረሩ አፈርና ድንበር ታዳ ምን ይሉት ነው ፋሽስትን በፋሽስት ይዞ ማውወዳል አንተ መይሳው ካሳ የመቅደላ አንበሳ ስምህ ተበላሸ ፋሽስቱ መንግስቱ በስምህ ፎክሮ እንኳን ጥይት ሊውጥ በጉሩም ኤርፖርቶ በአውሮፕላን ሸሸ ሲያይ ጡት አባት ሞሳድ ሞግዚት ሆኖት ሀገሯን አዳክሞ ህዝቡን ጉልበት ነጥቆት ተዋጊ አዋጊውን መኮንኑን ሁላ ዲቢያ ፈራስ ግጦት ከሱ ወደ ሂትለር አሳልፎ ሰጥቶት ያን ህዝብ ሰራዊት ለልመና ዳርጎት በርዱ ፎካሪ የሰፋው መሪ ተንቀሳቃሽ ሞት አሁንም አለው ይላል በሳት ይጫወታል ወለታ አለባቸው በጁ የጉረሱ የኔ ጀግና ይያሉ የሚያንቆላጥሱ ተሳሎ ለይኑናል ዛሬም ሲደግፉት ህፃን እንደነበር እጁን የሚጣባጡትን እንዳስጣሉት በርቶ ሲሰለቸው መንጋጋው ሲደክም አገርና ህዝቡን አሳጥቶ ታቅም ወያኔ ለሚኑት ለወጣት የጅም መንጋ አሳልፎ ሰጥቶን ላጥ ብሎ ሄዶ ለሊቱ ሳይነጋ እኔ ሰው በላዎች ወያኔ ያደግ ያደግ ወያኔዎች ልክ እንደ እስራኤል የመጡት ካንድ ዘር አይናቸው ላይ ሳይሆን ሙስታንጎላቸውን ጋርዶስ ነጭ ነገር ረግጠው ጨፈላልቀው በደም ተለቃልቀው ከመጓዝ በስተቀር እንኳን እስቴና አዳም አውቁም ያዳም ዘር በደኑ አርባ ጉጉ አሶሳና ወጥ ሰው በቁም ተገፎ ገደል ሲወረወር ጋምቤላ አንዋል ወገን ተጨፍጭፎ እንደቂጠል ሲለቅስ አልመርጥህም ያለ ሰላም የጠየቀ በጥይት ሲዘረር በሳንጃ ሲቀጠፍ የልቂቱ ጠንሳሽ ሂትለር መለስ ዜና ህሊና የጎደለው ሁለት አይን ነበረው ሳይሞት መቻየና እኒህ ሳልሳዊ ፋሽስቶች የሂትለርና ቡንቶ ሙሶሎኒ አደራ ተቀባይ በኦሮሚያ ክልል ያንን ሁሉ ወጣት በጥይት በሳስተው በጠራራው ፀሐይ ወልቃይ ጠገዴ ጎንደር ዙሪያ ጠለምት ሰባይ ፍጡርን እያረዱ እንደከብት ከሙርሲ ከሱርማ በሰው ልጆች አንገት ገመዱን ተብትበው አስረው በሰንሰለት ይነሳሉ ፎቶ የፋሽስት ጭካኔ ያለምንም ማፍረስ ፋሽስቶችን ሁሉ አንድ የሚያረጋቸው ተመሳሳይ ነገር መቀመጫቸው ላይ የሚሰፉት ወንበር ወደ መጸዳጃም ሲሄዱም አይተውት ጥብቅ የሚሉበት እንደማምየቱት ባለንበት ዘመን በሱልጣኑ ዓለም እንኳንስ መገደል መሞት መብት አይደለም ግና በወያኔ ስርዓት ሰውን ሰው በማይለው በህይወት መንቀሳቀስ መተንፈስ ወንጀል ካንዱ ፋሽስት አንዱ የተሻገርን አብዶ የሚበላውን ጀግና ነው ይያልን ይሁት ካሁንአለን እንደጨለመብን አይን ካሜራ ነው ያንጉል ተጠሪ ቶሎ ቀጫው አርጎ ለጌታው አፍሳሪ አይን ካሜራ ነው ያንጉል መልክተኛ ለማተብ የሚያቀርብ ለወሳኙ ዳኛ ዋናው ፈላጭ ቆራጭ ዳኛው ከተዘጋ አይን ኖር አልኖር ምንም የለው ዋጋ አምሮስ ካልሰራ አይን ቁልጭልጭ ቢል ሲገላመጥ ቢውል የተቀመጠበት ከሆነ ባዶቅል ምንም የለው ዋጋ ጠፋ ተሰወረ አምሮ ተብየው ሚዛን ተሰበረ ሲግሮ ተረት ቢውል ቢሻው ሲሽከረከር የት አባቱ ሊደርስ እንደዋ ቢፈስ እንደቃ ቢሰበር የታወረልኝ
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 5 ምን ምርጫ ምን ግትርነት ያም ምርጫ ነው ዛፉ ላይ ሆኖ ከበላዩ የተቆጣ ነብር ከበታች የተራበ ጅብ ያፈጠጡት ሰው ምርጫዎች አሉት ዝም ብሎ መበላት ወይም ወደ ላይ ከፍ ወደ ታች ዝቅ ብሎ ጠላቱን መግጠምና ከመበላት ራሱን ማዳን ነው ንጉሠ ነገሥቱ ከወረዱ በኋላ የኢትዮጵያ ሕዝብ የገባው ተመሳሳይ ምርጫ ውስጥ ነበር። የደርግን አገዛዝ ጸጥ ብሎ መቀበል ወይም እሱን መታገል። ማን መበላት ይፈልጋል? ስለሆነም ሕዝቡ መታገልን መረጠ። ይህንንም በማድረጉ ከተጠበቀው የደርግ መቅሰፍት በተደራቢ በግትርነትና አብዮቱን ዳምጠኝ ብሎ የመጠየቅ ያህል ነው ብለው ክስ ከሰነዘሩበት እንደ ኦታዌና ፒተር ሽዋብ ከመሳሰሉት የውጭ ኤክስፐርቶች የተወረወረ የመርዝ ብዕርና የማጠልጠል ውርጅብኝ አረፈበት። መቼም ከሳሾቹ ኢላማቸው ግራውን ብቻ ወይንም ኢሃፓን ብቻ የሚመለከት ነው ሊሉ ይችላሉ። ግን እነዚህ በዚያን ጊዜ እነማን ነበሩ? በዚያን ጊዜ ደርግን ይቃወም የነበረው ማን ነው? በደርግና በሰራተኛ ተማሪ ምሁር መካከል የነበረው መቆራረጥ ገና ከጠዋቱ ግልጽ ነበር። እንዲያው ለመሆኑስ በየካቲት አብዮት ግንባር ቀደም ሚና የተጫወቱት በኃይለ ሥላሴ ጊዜም እንኳ በሐቅ አብዮታውያን ነበርን ለማለት የሚችሉ ኑረው ብቅ ያሉት መኮንኖች ሳይሆኑ እነዚሁ ሰራተኛ ተማሪ ምሁር አልነበሩምን? ከፖለቲካው ፍጭት አንጻር ሲታይ ህዝቡ፣ ሰራተኛው፣ ተማሪው፣ ምሁሩ ወዘተ ነበር ወታደራዊውን አምባገነን መንግስት የተጋፈጠው። በኢትዮጵያ ምናልባትም እንደዚሁ ባሉ አገሮች በዋናው ከተማ የሚደረግ የፖለቲካ ተቃውሞ በመላ አገር ውስጥ ከፍተኛ ተደማጭነት አለው። ይህም ተደማጭነት ከከተማው ነዋሪ፣ ከሰራተኛው ወይም ከተራማጅ ምሁሩ ነፍስ ወከፍ ቁጥር እጅግ ልቆ የሚሄድ ነው። ደርግ ከሰራተኞች፣ ከተማሪዎችና ከምሁራን ጋር በከተሞች ውስጥ መቆራረጡ ወደ ገጠሩም ዘልቆ ያስገመገመ ሲሆን የመንግስት ሰራተኞችና የዲሞክራሲያውያን ወታደሮች ተቃውሞም አስተጋብቶ ነበር። በአብዛኛው ለዲሞክራሲያ ለኢሃፓ ድጋፍ የነበራቸው ዘማች ተማሪዎች ጸረ ፊውዳል ትግል ለማፋፋምና ይህንንም ትርጉም ካለው ነጻነትና ስልጣን ጋር ለማቆራኘት ራሳቸውን ከአርሶ አደሩ ጋር አዛመዱ። በሌላም ማነጋገር አንዳንድ የውጭ ተቺዎች የመጠቁ ምሁራን ተቃዋሚዎች በከተሞች አካባቢ ብለው የጠሯቸው ራሳቸውን የነጠሉ የመጠቁ ምሁራን ሳይሆን የአብዛኛው ሕዝብ አንደበት እንጂ ነበሩ። የመሬት ይዞታው መሻሻል ሕዝባዊ ጥያቄ ላይ የተመሰረተ ስለነበር ለጊዜው የተወሰነ የአርሶ አደር ክፍልን ሊያረጋጋ ችሎ ነበር። ግን ደርግና ሷደሩ እርስ በርሳቸው ከቶም የሚጣጣሙ አልነበሩም። ደርግ ቦናፓርቲስታዊ ለመንሰል አስቦ ከነበር ነገሩ አከራካሪ ነው፣ በራሱ ቅዠት ተታሎ ነበር ማለት ነው። የሰሜን አሷደሮች በመሬት ይዞታው መሻሻል ያገኙት ፋይዳ ከሞላ ጎደል አልነበረም። የደቡቦቹም ቢሆኑ ምንም እንኳን ፊዳላዊው ስርዓት መወገዱን ቢገነዘቡም ጭቆናው ግን እየገረረ መምጣቱን ለማየት ረጅም ጊዜ አልፈጀባቸውም። ደርግን ተቃውሞ የቆመው ወገን ሰላማዊ መንገድን ነበር የተከተለው። የኢሃፓ የ1967 ዓመተ ምህረት የፖለቲካ ፕሮግራም እንኳን በመቅድሙ ላይ የሚከተለውን አስፍሯል። የሰራተኛው ህዝብ ዴሞክራሲያዊ መብት ከተከበረ ኢሃፓ የመጨረሻ ዓላማውን ከግቡ ለማድረስ ዴሞክራሲያዊ በሆነ መንገድ ይታገላል። እነዚህ መብቶች ከተገፈፉ ግን አብዮትን ለማራመድ አስፈላጊና ተገቢ የሆነውን የትግል ዘዴ በመቀየር በተግባር ያውላል። ኢሃፓ ወይም ህዝቡ አይደለም ደርግን ጸረ ዴሞክራሲ እንዲሆን የተነኮሰው። ደርግ ራሱ ነው ሰላማዊ የፖለቲካ ተቃውሞ ሊገለጽባቸው የሚችሉባቸውን መንገዶች ሁሉ የዘጋው። የማህበር መብታቸው የተነፈጋቸው፣ በሰላማዊ ሁኔታ ተቃውሟቸውን የሚያሰሙበት መንገድ ግድያና እስራት ያስከተለባቸው ሰራተኞች ከመሰናዘር ሌላ ምርጫ የላቸውም። መቼም ሌላው ምርጫ ደግሞ ባርነት ነው። ግን ከባርነት ሞት ይሻላል ብሎ የተነሳው የኢትዮጵያ ህዝብ ይህን ባለመቀበሉ እንደ ጥፋት አይቆጠርበትም። ግትርነት የተባለው ተቀጥላ ደግሞ ተገቢ ቦታው ከአምባገነናዊ ደርግ ሰፈር ነው። ህዝቡ ተንኳሽ አልነበረም። ወደ ጠብ እንዲያመራ፣ ከሉዓላዊ ግቦቹ ይደርስ ዘንድ ህገወጥ የትግል መንገዶችን እንዲመርጥ ተተነኮሰ እንጂ። ሳንሱር አንድያውን ገድግዶ ይዞ በስውር የሚረጩ ወረቀቶች ተትረፈረፉ። ፓርቲዎች ታገዱ። ፓርቲዎች ወደ ህቡዕ ህላዌ ተገፉ። ሰላማዊ ተቃውሞዎች ተከለከሉ። የሥራ ማቆም አድማ ተስፋፋ። ማሰር፣ መረሸን ከዳር እስከ ዳር ደካ። ራስን መከላከልም የግድ ሆነ። ደርግ የጨመተ ተቃውሞን እንኳን አልፈለገም። ከቶውንም ምንም አይነት ተቃውሞ አልፈለገም። ሁኔታዎች እንዳሳዩት ምሁራን ግብረአበሮቹን እንኳ አልማራቸውም። የወታደራዊ መንግስት ተሽከርካሪ የአመፃ ጎማ በመንገዱ ላይ ያገኘውን ተቃውሞ ሁሉ ለመዳመጥ ነበር የተንቀሳቀሰው። ከበስመ አቡ አደጋውን የተመለከቱት እድገቱን መገደብ መረጡ። በራሳቸው የግል ጥቅም ታውረው የተደናቆሩት ግን አጠቃላይ የሁኔታውን ስዕል መማከር ተስኗቸው ራሳቸውን ከደርግ ጋር በማጣበቃቸው ጊዜው ሲደርስ እዚያው ተደቆሱ። አንድ መንግስት ርትዕ ያለው ስልጣኑን የሚቀዳጀው ከሚያስተዳድረው ህዝብ ፈቃድ መሆን አለበት። ይህ የኢሃፓ ጥቅስ አይደለም። ይህ ፈቃድ በሌለበት የሽብር አገዛዝና አምባገነንነት የበላይነቱን በያዙበት ሁኔታ ህዝቡ ወደ አመጽና ወደ ጠመንጃ ከመሄድ ሌላ ምርጫ አይኖረውም። ደርግ የሰላማዊ ተቃውሞ መንገዶችን በሙሉ ከመዝጋቱም ሌላ ተቃውሞውን ኢትዮጵያዊነትን የሚጻረር አስመስሎ ለማቅረብ ሞከረ። እንዲህ አይነቱ ተቃውሞ እንዳልነበረ ንጉሠ ነገሥቱን ያወረደ፣ እግረ መንገዱንም ለራሱ ለደርግም ስልጣን ላይ ለመውጣት መንገድ የጠረገ በእነዚያ በየካቲቱ ቀናት ውስጥ ደርግ የንጉሠ ነገሥቱን ስህተት ሊደግም አልፈለገም ነበር ማለት ይቻላል። ግን ይህም ደግሞ እንዳረጁት ንጉሥ ሁሉ አምባገነን እንደነበረም ያመለክታል። ዴሞክራሲያዊ መብቶችን ከገደበና በማያፈናፍኑ አዋጆች የሚካሄድ አገዛዝ ከመሰረተ በኋላ ደርግ የሕዝብ አደራጅ ጊዜያዊ ጽሕፈት ቤትን አቋቋመ። ግን በሐቅ ላይ የተመሰረተ የፖለቲካ ቡድኖችና ፓርቲዎች ትስስር አልነበረም። ደርግ የሕዝብ አደራጅ ጊዜያዊ ጽሕፈት ቤትን ያሰበው ርዕዮተ ዓለማዊ፣ ፖለቲካዊና ድርጅታዊ የፖሊሲ ኃይል እንዲሆነው ነበር። ደርግ ስለ ተራማጆች የህብረት ግንባርም ላፉ ያህል ማውራቱ አልቀረም። ይሄው ግንባር ግን ሀቅን ተመርኩዞ እንደዚያ ላለ ለተለያዩ ኃይሎች አገር አቀፍ ዴሞክራሲያዊ መተባበር መንገድ አልጠረገም። ደርግ ለተቃዋሚ ወገኖች ቢሮክራሲያዊ የስልጣን ቦታዎችን በመለገስ በጥቅማጥቅም ለመግዛት ሞክሮ መይሶን በመሃሉ ሲታለል ይሐፋል አልዳዳው። ደርግን የታገሉቱ የሚፈልጉትንና የማይፈልጉትን ያውቁ ነበር። ደርግ የገጠማቸው ወደረኞቹ ከታሪካዊና አብዮታዊ ትግል በኋላ ይበልጥ የነቁና የተጠነቀቁ ኃይሎች መሆናቸው ክፉ ድል ሆነበት። ተቃዋሚው ወገን ወዲያውኑ ወደ አመጽ ተሸጋግሮ ቢሆን ኑሮ ሰላማዊውን የትግል ፋና መሞከር ነበረብህ ብሎ በማመልከት ሊወቀስ ይገባ ነበር። ግን ተቃዋሚው ወገን የሰላማዊውን የተቃውሞ ፋና ይዞ ለመጓዝ ሞክሮ ያገኘው መልስ እጥፍ ድርብ ግብ ነበር። ማን ነው እንግዲህ ቆሽቋሹ? የትኛው ነው ግትሩ? ይልቅስ ጭብጡ ሁኔታ ሁሉ የሚያመለክተው ደርግ ጨርሶ እንደተጠላና እሱ ራሱም አሳምሮ ያውቀው እንደነበር ነው። ከዚያን ጊዜ አሁንም ቢሆን አንዳንዶች እንደሚሉት ደርግ ተወዳጅ ቢሆን ኖሮ በተቃዋሚ ወገን የፈለገውን ያህል ቅስቀሳ ቢደረግ ህዝቡን ሊያነሳበት ባልቻለ ነበር። የኑሮ ሁኔታ ያረካው አንድ ህዝብ በቀላሉ ላመጽ አይነሳሳም። እንዲያውም በተቃራኒው የለውጥ ተስፋ እንኳ ህዝብን እንዲታገስ ያደርጋል። አብተነቢብ የተሰጣቸውና የመሳሰሉት በቀላሉ ህዝብን ወደ አመጽ ሁኔታ አነሳስተው ይከቱታል ብለው የሚያስቡ ህዝቡ ከመንግስት ጋር ያለው ቅርበት ያን ያህል በሆነበት ሁኔታ እንኳ የፖለቲካ ቅስቀሳ አስቸጋሪነቱን አያውቁትም። ህዝብ በድሉ ረክቶ ለወታደራዊ መንግስት አጨብጭቦ የአድሃሪያንን ረሸና ደግፎ ያን ቋቅ የሚለውን የግዙነት ኑሮ መኖሩን በቀጠለ ነበር። ግን ያን ቢያደርግ ኑሮ ደርግን ተነኮስክ ብለው የወነጀሉቱ እነዚያው ሰዎች በዚህ ሁኔታ ደግሞ ለአምባገነኖች ዝም ብሎ የሚገዛ ሞኝ ደንቆሮ ብለው መዝለፋቸው አይቀርም ነበር። ሆኖም ኢትዮጵያውያን ይታገሉ የነበሩት የውጭ ሰዎችን ለማሳመን ወይም የነሱን በጎ ፈቃድ ለማግኘት ስላልነበር ጥያቄው አላስጨነቃቸውም። ለውጥ ፈለጉ፣ እሱንም ለማግኘት ተገቢ በመሰላቸው መንገድ ተራመዱ። የተከፈለው ዋጋ ያለ ጥርጥር ከፍ ያለ ነበር። ግን እኮ ነፃነት ያለ ዋጋ አይገኝም የሚለው አነጋገር የዋዛ አይደለም። ምናልባት ተቃዋሚው ወገን በተለይ ሀፋ ደርግን ያስገዝፈው ለነበረው ልክፍት በጣም የማይጋለጥበትን ስልት መቀየስ ነበረበት ማለት ይቻላል ያስኬዳልም። ግን የመዋጋትን የመታገልን ፍጹም አስፈላጊነት አለ የሚያሰኝ የሚያሳምን ክርክር ሊቀርብ አይችልም። ኢትዮጵያ ውስጥ ወይም አፍሪካ ውስጥ በአጠቃላይ ማለት ይቻላል ለዲሞክራሲ የሚደረገውን ትግል ከሀገሪቱ ልዩ ሁኔታ ባህልና ልምድ ጋር ያልተዛመደ ኮስሞፖሊታን ወይም ከሁኔታዎች መጥቆ የሚገኝ ኤሊቲስት ነው በሚል ሰበብ በማስተቃር የሚመለከቱት አያውቁትም አላወቁትም። በልባቸው ዘረኞች ናቸው ብለን ልንጠረጥር የተገባን ነው። የጀርመን ናዚዎች ከነሱ አንዱ ባርበኞች በተገደለ ቁጥር በማዕገታቸው ከነበሩት ታጋቾች ውስጥ በብዙ መቶ የሚቆጠሩትን እያወጡ ይረሽኑ ነበር። ግን የናዚ ወረራን አሻፈረኝ ብለው በተጋፈጡት ላይ ውግዘት ያስፋፋባቸው መጽሐፍ ፈጽሞ አንብበን አናውቅም። ታይም መጽሔት ኋላ ቀር ኢትዮጵያውያን የሙሶሎኒቱን የተለጠነች ጣሊያንን ሊዋጉ መሞከራቸው ብሎ ማሾፉ ይነገራል። የሆነ ሆኖ ጸረ ፋሽስት ወረራን በመቃወም በሚደረጉ ትግሎች ላይ የሚሳለቁ የኋላ ኋላ ስም ይተርፋቸዋል። ስለ ሰላማዊ ትግል ይቅርና የጠመንጃ ትግል ጉዳይም እንኳ ሲመጣ ሁለት መመዘኛ ሲቀርብ ይታያል። የአፍጋን ሙጃሂዲኖች በመዋጋታቸው ሶቪየቶቹን እየተነኮሱ ነውን? በርግጥ ሶቪየቶቹ በአገሪቱ ላይ ከፍተኛ ጉዳት እያደረሱ ነው። ታጋዮቹ ጠመንጃዎችን ጥለው ትግላቸውን ቢያቆሙ ምናልባትም መንደሮች ላይ ቦምብ ያወረዱ ድምጽ ማጣቸውን ከማጥፋት ይገቱ ይሆናል። ነገር ግን በአፍጋኖችና በሌሎች ንጻነት ወዳድ ህዝቦች አይን ሲመለከቱት ምን አይነት አፍጋኒስታን ነው የምትሆነው? በሺዎች የሚቆጠሩ ኬንያውያን ለነጻነታቸው ሞቱ። ያን በማድረጋቸው ምንም እንኳን የተሟላ ነጻነት ባገኙም መልካም አደረጉ። ለሩቅ ተመልካች ምርጫ ይታይ ይሆናል። ቀረብ ብሎ ከቀየው ገብቶ ለታዘበው ግን አምባገነናው ያጋዛዝ ሲያጋጥም ካንዲት በስተቀር ሌላ አማራጭ እንደሌለ ገሃድ ይሆናል። እሱም ተገቢ በሆነ መንገድ ሁሉ መታገል ነው። የተባለትን ኮሳ ዲሞክራሲያዊ መንግስቱን ወደ ፋሽስታዊ መንግስት አይለውጣውም። ይህማ ቢሆን ኖሮ የ1970ዎቹ አውሮፓ በተለይ ጣሊያን፣ ስፔን ወዘተ ፋሽስታዊ አምባገነኖች ከሆኑ ነበር። ህዝባዊ ተቃውሞ ህዝባዊ መንግስትን ህዝባዊ ያልሆነ እርምጃ እንዲወስድ አይገፋውም። እንዲያውም የህዝብን ድምጽ እንዲያዳምጥ ነው ሊያደርገው የሚገባው። ደርግ ሀብሎ ሲነሳ አምባገነን ነበር። በሰላማዊ መንገድ የሚቀርብ ቅሬታን ለመስማትም ሆነ ተቃዋሚዎችን እህ ለማለት ዝግጁ አልነበረም። ባፊያፋ የነበረው አባታዊ ገጽታ በውስጡ ጭካኔ የተመላበትን አምባገነናዊነት ሸፍኖ የያዘ ነበር። ምናልባትም በአንዳንድ የውጭ ሰዎች አይን ደርግ ለኢትዮጵያውያን የተገባቸው ነበር። ተወደደም ተጠላም ኢትዮጵያውያን ግን ከደርግ የተሻለ እንደሚገባቸው ያስቡም ያምኑም ነበር። ዓላማቸውን ከግብ ለማድረስ ከነገረ ቀደም ጠመንጃ አላነሱም። ደርግ ግን አፍኜ ካልገዛኋችሁ ብሎ ጠመንጃውን አቀናባቸው። ታዲያ ጸጥ ብላችሁ ተደምሰሱ ብሎ የሚወቅሳቸው ማን ነው? ለዲሞክራሲ ያደረጉት ትግል ኩራትን ከሚያንጸባርቁበት የታሪክ ምዕራፎቻቸው እንደ አንዱ ሆኖ ገና ይወጣል። ከዚህም የተነሳ ደርግና ደግዳጊዎቹ ስሜታቸው እንደደነዘዘና እንደ ጨካኞች ወይም ቀጥረኞች ኃላፊነትም እንደማይሰማቸው ሆነው ይታያሉ። ክፍል 2 ምዕራፍ 1 እርከን 1 ኢላማው ታወጀ። የ1969 ዓመተ ምህረት የዘመን መለወጫ ለህዝቡ ያመጣው ብስራት የለም። ደስታ የሰፈነበት አዲስ ዓመት እንዲሆን መመኘት ከመቼውም ጊዜ በበለጠ ከልብ የሚጓጉለት ቢሆንም የሚገጣጠም አልሆነም። ምክንያትም ነበረው። በዚሁ አውደ ዓመት ወታደራዊ መንግስት ኢህአፓን በስም ጠርቶ እንደ ቁጥር አንድ የህዝብ ጠላት አድርጎ በማቅረብ በሬዲዮ የይፋ መግለጫ ሰጠ። መግለጫው ኢህአፓ ላይ በጣም ከሚቀፉ ክሶች አንስቶ መሳለቂያ ሊሆኑ እስከሚችሉ አይነት ድረስ ያሉትን ቆለለበት። የእርሻ ምርት መቀነስ፣ የእህል መበላሸት፣ የአርሶ አደር አመጽ፣ የሸቀጣ ሸቀጥ ዋጋ መጨመር፣ የመለዋወጫ ዕቃ መታጣት፣ በየፋብሪካዎች ማሽኖች መሰባበር፣ የሰራተኞች የኑሮ ደረጃ ማሽቆልቆል፣ ሰራተኞች የሥራ ማቆም አድማ ማድረግ፣ የተማሪዎችና የመምህራን ሰላማዊ ሰልፎች ማድረግ፣ የአውሮፓ የወደብ ሰራተኞች ወደ ኢትዮጵያ የሚገባ የድርቅ እርዳታ መርከብ ላይ ለመጫን አሻፈረኝ አሉ መባል፣ የሽርሙጥና መስፋፋትና ሌሎችም የችግር ጓዞች የኢህአፓ ስራዎች ተብለው ተደረደሩ። አዋጁ ለብዙ ሰው ዱብዳ አልሆነበትም። ምክንያቱም የግፉ መጠን በሐምሌና በነሐሴ ከመጨመሩም በላይ የአፓም ራሱ ደርግና መይሶን ለጦርነት ዝግጅት እያደረጉበት እንደነበር ገልጾ ነበርና በደንብ የተቀነባበረ የፕሮፓጋንዳ ወጀብም ምንም ጥርጥር ውስጥ የሚከት አልነበረም። የብሔራዊ ልማት እድገት ሚኒስቴርን የቀድሞ ሚኒስትር ባሻጥር ወንጀል ለመክሰስ ጭብጥ ለማቅረብ ሲባል የተዘጋጀውን ፊልም ማላከኪያ ጭብጥ ለማቅረብ ሲባል የተዘጋጀውን ፊልም ማላከኪያ በማድረግ የብሔራዊ ልማት እድገት ሚኒስቴርን የቀድሞ ሚኒስትር ባሻጥር ወንጀል ለመክሰስ ጭብጥ ለማቅረብ ሲባል የተዘጋጀውን ፊልም ማላከኪያ በማድረግ የኢሃፓን የኢኮኖሚ ወንጀል ለማረጋገጫ ብለው በቴሌቪዥን አሳዩ። ፊልሙን ቀደም ብለው ያዩት የንግድ ምክር ቤት አባላት ብቻ ነበሩ ቅራኔውን ልብ ሊሉት የሚችሉት። ያም ገዳል ነበረም። መይሶንና ሌሎች ከደርግ ጋር የተሻረኩ ቡድኖች ኢሃፓን እንደ አናርኪስት፣ ትሮትስካይት፣ የሲአይኤ ወኪል፣ ፊውዳል፣ ፋሽስት፣ የኢትዮጵያ ጠላቶች ደጋፊ ወዘተ አድርገው ለማሳየት ተረባረቡ። የተውት ስድብ የገደፉት ክስ አልነበረም። ለመንግስቱ ድክመትና ችግር ማመካኛ አዲስ ዳውሰላ የተገኘ መሰለ። የፊውዳሎችና የመሳፍንት ፓርቲ ብሎ መይሶን ተንጨረጨረ። የመሳፍንቱ ወንድ ሴት ልጆቻቸው የሞሉት እዚያው መይሶን ማዕከላዊ ኮሚቴ ውስጥ እንዳልነበርና ቢሆንም እንኳ ይህ ከጉዳይ የሚገባ ይመስል ኢሃፓ እንደ ጸረ አብዮት እንዲታይ መደረጉ እየታወጀበት የነበረውን የከረረ የግፍ እርምጃ ማጠየቂያ ነበር። ደርግና መይሶን ከዚህ ወይም ከዚያ ያልሆነ መሃል ሰፋሪ ሊኖር አይችልም አሉና መሃል ሰፋሪ የስድብ ቃል የወንጀል አድራጎት ሆነ። ፖለቲካ የማይነካካቸው ብዙ ምሁራን በኋላ እንደደረሱበት ከመይሶን ባለመወገናቸው የደምስሰው የስም ዝርዝር ውስጥ ስማቸው መግባቱ ሲታይ ደርግና መይሶን ከኛ ያልወገነ ሁሉ ከያፓ የወገነ ነው የሚሉ መሰሉ። በይፋ የታወጀው ሽብር ህመም አንድ እነሆ መስከረም 1969 ዓመተ ምህረት ተጀመረ። በአመቱ ውስጥ የካቲት ላይ መጠኑ እየጨመረና አረመኔያዊ እየሆነ በመምጣት ቀለሙን ለውጦ መደበኛው ቀይ ሽብር ለመሆን በቃ። በመስከረሙ ሽብርና ተከትሎ በመጣው ቀይ ሽብር በሚሉት መካከል በአይነት ልዩነት አልነበረም። ለውጡ በእውነት የቁጥር ብቻ ነበር። ጸረ ኢሃፓ ጦርነት በኦፊሴል ደረጃ መታወጁ የቀደመውን የግፍ መጠን በደረጃ ከፍ ከማድረጉም ጋር ቀይ ሽብር የወረሰውንና ያስፋፋውን አዳዲስ ገጽታ አምጥቷል። የመይሶን ምክር ላልተለየው ደርግ ግን ልዩነቱ ከበድ ያለ ነበር። የራሱን ሽብር ቀይ፣ የተቃዋሚዎቹን የራስ መከላከል እርምጃ ደግሞ ነጭ ሽብር ብሎ በመሰየም የቦልሸቪኩን ተመክሮ በማጣቀስና እዚያም ከነበሩት የአብዮት ኃይላት ጋር በማወናደር ሆን ብሎ መልእክት እያስተላለፈ ነበር። በዚህም መሰረት ጠላቶች በመገናኛ ብዙሃን እንደ ትሮትስካይቶች፣ ዴኒኪንስ፣ ነጭ ዘቦችና ኮልሻኮች ወዘተ ተመስለው ታዩ። ኢሃፓ ላይ የጦርነት አዋጅ ከታወጀ በኋላ የፔፕሲና የኮካኮላ፣ የሞዝቮልድ፣ የአዲስ ጎማ፣ የጨርቃጨርቅና የሌሎች ፋብሪካዎች ሰራተኞች፣ የባንኮች፣ የኢትዮጵያ አየር መንገድ፣ የቴሌፎን መገናኛ ሰራተኞች ወዘተ፣ ተማሪዎችና ምሁራን ተለቀሙ። በእስራኤል የሰለጠነው የነበልባል ቡድን ወደ አዲስ አበባ እንዲመጣ ተደርጎ በማፈሱና በሚፈጸመው የግፍ አድራጎት እንዲተባበር ሆነ። ምንጠራ የተካሄደባቸው ቀበሌዎች የፍርድ ሰው አካሎች እንዲያቋቁሙና እዚያው በዚያው ፍርድ እንዲሰጡ ስልጣን ተሰጣቸው። ቀበሌዎች የራሳቸውን እስር ቤቶችና የፍየል ማዕከላት ከፈቱ። የመስከረም ሁለት ክብረ በዓል ንጉሱ የወረዱበት ኢሃፓን ይበልጥ ለማውገዣ ዋለ። ግብፃውያን የሆኑ የተቃውሞ ሰልፎችም በኃይል እንዲበተኑ ተደረገ። ያለምንም ማስታወቂያ በአዲስ አበባ ውስጥ ከቤት ቤት ፍተሻ ተደርጎ 14 ሰዎች መገደላቸው ሲዘገብ ብዙ ወጣቶችና ተጠርጥረው የጠፉባቸውን ሰዎች ቤተዘመዶች በከበቡበት ወቅት ወታደሮቹ የመድፈር ወንጀል ፈጸሙ ዘረፉ። ከአዲስ አበባ ጥቂት ኪሎ ሜትሮች ወጣ ብሎ ከሚገኘው ከሰበታ አካባቢ የጅላ ቀበራ የተካሄደበት የ22 ሰዎች የተቆራረጠ አስከሬን የያዘ መቃብር ተገኘ። ጥልቀት ከሌለው ከዚያ መቃብር ጅቦች አስከሬኖቹን አውጥተው ነበርና ሟቾቹ ሁለት ሴቶች ነበሩባቸው። እጃቸውን ወደ ኋላ ታስረው ከመረሸናቸው በፊት በትየል ውስጥ ያለፉ እንደነበሩ ማየት ተችሏል። ቄራማ ተገብ አዲስ አበባ ውስጥ እንዲሁ 30 አስከሬኖች ያዘ ተመሳሳይ የጅምላ መቃብር ተገኝቷል። የነኚህ የጅምላ መቃብሮች መገኘት እስረኞች በሚስጥር ማታ ማታ ይገደላሉ እየተባለ ይሰራጭ የነበረውን ልዩ ልዩ ወሬ ጭብጥነት ያለው አድርጎታል። በአዲስ አበባ የሚገኙ ነዋሪዎች የቁፋሮ መኪናዎችን የተደጋገመ የተኩስ ድምጽን እሪታና ጩኸትን ይሰሙ እንደነበር ተናግረዋል። ጦርነት ከታወጀ ከአንድ ሳምንት በኋላ አዲስ አበባና ሌሎች ከተሞች በሽብር ተፈጥርቀው ተያዙ። በመቶዎች የሚቆጠሩ በተለይ በአዲስ አበባ፣ በናዝሬት፣ በድሬዳዋ ወዘተ ተገደሉ። በሺዎች የሚቆጠሩ ተይዘው ታሰሩ። ሁሉም ማለት ይቻላል በስየል የተፈዳዩ እስረኞች በየማታው በመድበል ሆነው ከከተሞች ውጪ የተወሰዱ ይገደሉና የጅምላ መቃብር ውስጥ ይደፉ ነበር። በዚህ በመጀመሪያው ወቅት እንኳን ሽብሩ በዘፈቀደ ነበር የሚካሄደው። ማንኛውም መንግስቱን የተቃወመ፣ መይሶንን የተቃወመ፣ መይሶን ላይ ያለው አመለካከት ከለብታ ያላለፈ ምሁር በተለይም ወጣት ሆኖ ታማኝነቱን ለደርግና ለመይሶን ማረጋገጫ ማቅረብ ያልቻለ ሁሉ ኢላማ ሆነ። ያባ አብዛኛው ወጣት፣ መምህራን፣ ሰራተኞች ወዘተ የተደገፈ በመሆኑ እነዚህን ሁሉ ለመደምሰስ ውሳኔ የተላለፈ መስሎ ታየ። እንዲህ አይነቱን ፍራቻ በኋላ የሚያሳዝን ሐቅ ሊሆን መቻሉን ሁኔታዎች የሚያረጋግጡት ሆነ። መስከረም 9 ቀን በህዝብ አገልግሎት ክፍል የሚሰሩ ሰራተኞች በመፈጸም ላይ ያለውን ግፍና እየተባባሰ የሄደውን የሥራ ሁኔታ በሚመለከት ተቃውሟቸውን በማሰማት የሥራ ማቆም አድማ አደረጉ። ከመስከረም 11 እስከ 13 የአዲስ አበባ ልዩ ልዩ ቀበሌዎች ህዝብ የሚፈጸመውን ግፍ አስመልክቶ የተቃውሞ ሰልፍ አደረጉ። ሰላማዊ ሰልፎች በኃይል የተበተኑ ሲሆን ከ30 ያላነሱ እንደተገደሉ ታውቋል። ከመስከረም 11 እስከ መስከረም 21 ድረስ ከ200 ያላነሱ ሰዎች በወታደሮች የተገደሉ ሲሆን ብዙ አስከሬኖች ምኒልክ ሆስፒታል ማዕከላዊ ሞርግ ውስጥ ተቆልለው ነበር። እንደውም ለሽብሩ ኃላፊነቱን የሚወስደው ደርግ እንደነበር ግልጽ ነው። ሽብሩ መረን የተሰደደው ኢህአፓ ለሚያደርሰው ወታደራዊ ጥቃት አጸፋ መልሶ ለመስጠት ሳይሆን ኢህአፓንና ማንኛውንም ተቃውሞ ለመደምሰስ ነበር። ኢህአፓም ሆነ ማንም ተቃዋሚ በዚያን ጊዜም ሆነ ደርግ ጸረ ኢህአፓ ጦርነት ከማወጁ በፊት አንዲትም ጥይት ከተሞች ውስጥ ይጮህ አልነበረም። መስከረም 13 ቀን መንግስቱ ኃይለ ማርያም ላይ የተደረገው አድራጊነቱም ለኢህአፓ የተሰጠው የመግደል ሙከራ ከብዙ ሳምንታት የቀንና የማታ ግድያዎች የይፋ ሽብርም ከተጀመረ ከ23 ቀናት በኋላ ነበር የተካሄደው። ደርግ ለግድያዎቹ ማጠየቂያ የሆነው ዘንድ የራስ መከላከል ክርክርን ሊያቀርብ እንደማይችል ግልጽ ነው። ኢህአፓ ግን ፍርዱ ነው። ለነገሩ የኢህአፓ የፖለቲካ ቢሮ ወደ ከተማ ታጥቆ ራስን መከላከል መረማመድ ማስፈለጉን የሚገልጽ የፖሊሲ መግለጫ ደርግ በእኛ ላይ ጦርነት አውጆብናል በሚል ርዕስ በጥቅምት ወር አውጥቶ ነበር። የዚህም ፖሊሲ የመጀመሪያው ሰለባ የሆነው የመይሶኑ መሪ ፍቅሬ መርዕድ የተገደለው በደርግና በመይሶን በየዕለቱ ለአንድ ወር የሚያሰቀቁ ግድያዎች ከተካሄዱ በኋላ መስከረም 22 ቀን ነበር። በሌላ ደረጃ ደግሞ የሁኔታዎች ሂደት በማጠናከር በኢህአፓ ላይ የተፈጸሙት ግድያዎች درگ که که دا چو یگف گلی یوش گرسی بودا درو ایمن تنبرو بلو آفن مولتو من نگر ای چالال یگن اندو نامس لما بارکن نا لیلاو نامس لما اوگز ایلالم تچباشون تتن درگ راسن مکلاکر وینم آت افام ملت یمیلون مام مکانیا اندت کل انو سادو بننلم کوا یسو شبر یتن نایت گدب آلفو یه دمونو گولتو ای تایال አቁ እንዳፋየው ድርግ ራሱ ሽብሩን በቀድሚያ በመፈት ይሃፋን በማጣረፍ ምቹ ባልሆነ የከተማ ሁኔታ ወደ ትጥቃዊ እርምጃ እንዲሸጋገር አስገድዶታል። በግፉ ሂደት ውስጥ ሁሉ የድርግ ጭካኔና መጻ ወደር የማይገኝለትና ኋላ ቀርነትን የሚያሳይ ነበር። ድርግ ያፓን የህዝብ ጣላት ብሎ በማወጅ የድምሰሳ እርምጃውን ቀጠለ። ለሰላማዊ ተቃውሞ በግድያና ጭካኔ በተመላበት ሲየል መልስ ሰጠ። ድርግ ወደ አመጽ እንዲራመድ በመተንኮስ እንዲያርጎም መተንኮስ የለ። ያፓን ለመወንጀል በሚያደርጉት ጥረት የድርግ አጋፋሪዎች ይህን ሀቅ የሽብር ዘመቻ ኢህአፓ ላይ የጀመረው ድርግ የመሆኑን ሐቅ ነው ለማለባበስ የሚሞክሩት። ምዕራፍ 2 ለምን 1969 ጠላቶቻችን ምሳሌ አድርጉን ሲፈልጉ እኛ ቁርስ አደረግናቸው። መንግስቱ ኃይለማርያም 1970 ዓመተ ምህረት መስከረም 1969 ዓመተ ምህረት ኢህአፓ ላይ የተላለፈው ግልጽ አዋጅ የራሱ ምክንያት ነበረው። ታዲያ ከላይ የተጠቀሰው የመንግስቱ ኃይለማርያም ቃል ባጠቃለለው ነበር። ግን አመቱን ከፍ ወዳለ ደረጃ ለማሸጋገር ደርግን እንዲሯሯጥ ያደረጉትን ዋና ዋና ነጥቦች ጠለቅ ብሎ ገብቶ መመርመርና ቁልጭ ብለው እንዲወጡ ማድረግ አስፈላጊ ነው። በተቃላይ ደርግ በኢህአፓ ላይ ጦርነት ያወጀው በፖለቲካው ትግል ኢህአፓ በማያጠራጥር ደረጃ እያቸነፈው በመሆኑ ነበር። ደርግ ተራማጅ ህጎች ቢደነግግና የሳይንሳዊ ሶሻሊዝም ተከታይ መሆኑን ቢለፈፍም ተራማጁ የተቃዋሚ ክፍል በዚህ ሊታገልም ሆነ ጥርጣሬውን ሊፈቅ ለመንግስት ለውጥም ያለውን ጥያቄ እርግፍ አድርጎ ሊተው አልተገፋፋም። መንግስቱ ቃላት በማሽጎድጎድ ግራውን ወገን ሊበለጥበት አጥቆት ለማለፍ በመሞከር መጠን ግራው የበለጠ አቋሙን ሟጭሮ ይዞ የጦርነት አዋጁን የጊዜ አመራረጥ በሚከተሉት ምክንያቶች ማስረዳት ይችላል። አንድ ወታደራዊ አገዛዝ ላይ እያደገ የመጣው ተቃውሞ በልዩ ልዩ ምክንያት ኢህአፓን እያደር ተወዳጅ እያደረገው መጥቶ ነበር። ለደርግና ለመይሶን ስጋት በሚፈጥር ደረጃ ቁጥሩ እየጨመረ የሄደ ህዝብ ወደ ፓርቲው እየተሰባሰበ የአባላቱና የደጋፊዎቹ ቁጥር እየጨመረ መምጣቱ ግልጽ እየሆነ ነበር። የኢህአፓን ተጽዕኖ በፖለቲካ መንገድ ለመቋቋም በመይሶን በኩል የተደረጉ ሙከራዎች በምንም አይነት መንገድ አልተሳኩም። ጋዜጦችና በየቢሮዎች ይካሄድ የነበረው የውይይት መድረክ ኢህአፓ ሰፊ ቅስቀሳ እንዲያካሄድና አመለካከቱንም ለማሰራጨት እንዲችል በቂ ድል ሰጠው። የወድሊጉ ሰናይ ልኬ መድረኩን ኢህአፓ እየተጠቀመበት ስለሆነ እንዲታጠፍ መንግስቱ ኃይለማርያምን ለማሳመን ቻለ። ህዝቡ መንግስቱን እምነት ነሳው። ታዲያም መንግስቱም አፋውቶ ጋዜጦችን የሚያነብለት ሬዲዮውን የሚሰማለት እንደሌለ በይፋ አማረረ። መንግስቱ ኃይለማርያምና የቅርብ ጓደኞቹ ኢህአፓና በሱም የሚመሩት ተቃዋሚ ወገኖች አደጋ እንዳንጠለጠሉባቸው ታዩአቸው። ስለዚህም መይሶንና ወዝሊክ ፈጣንና ቆራጥ እርምጃ ኢህአፓ ላይ እንዲወሰድ ምክር ማካፈል ሲጀምሩ እህ ብለው ጆሮአቸውን ሰጥቷቸው። ሁለት ከመንግስቱ ኃይለማርያም አንጻር ይበልጥ የሚያሸብር ሆኖ የተገኘው እምሳቱ በጦር ኃይሎች ውስጥ እየተስፋፋ መሆኑ ነበር። አየር ኃይሉስ ተፈጥሮ ከነበረው እምሳትና ከአየር ወለዶች አመጽ በኋላ ሻለቃ መንግስቱ ራሱ የወታደር ካምፖችን በመጎብኘት ከመኮንኖችና ከወታደሮች ጋር ተነጋገረ። በደርግ አገዛዝ ተቃውሞ ያደገበትን ደረጃና በያፋ ጋዜጣ በዲሞክራሲ ላይ ለተገለጹት አቋሞች የነበረውን ድጋፍ በተገነዘበ ጊዜ ደነገጠ። ይህን ሁኔታ ለመለወጥም ተወዳጅነት ሊያተርፉለት የሚችሉ ዘዴዎችን ሞከረ። ጦር ሰፈር ውስጥ በመተኛት በሚማርክ ንግግር በመሸንገል እኛ አንድነን ፍላጎታችሁ ከሆነ ከስልጣን እንሰናበታለን ወዘተ እያለ ከልቡ መሆኑን ለመግለጽ እንባውን እስከማፍሰስ ደረሰ። እንዲሁም ሙልጭ ያለ ውሸት ዋሸ። ሶማሊያና ኤርትራ አገሪቱን ለመከፋፈል ባላቸው እቅድ ላይ ኢሃፋ መስማማቱን የሚያረጋግጥ የፊርማ ማስረጃ አለ። ኢሃፋ የኢትዮጵያን ጦር ኃይል በመከፋፈልና አሻጥር በመስራት ሶማሊያን ሊረዳ ቃል ገብቷል ወዘተ። ወታደር ውስጥ የነበረውን እምሳት ለመግታት በኢሃፋ የሚመራው የሲቪል ተቃዋሚ ወገን ወታደር ውስጥ ካፈነገጠው ወገን ጋር ትስስር ፈጥሮ የሰመረ ቅንብር እንዳያደርግ ኢሃፋን መንጥሮ የማጥፋት አስቸኳይነት ተሰማው። 3 ሐምሌ 1969 ዓ.ም ተመረጠ ላይ ደርግ በውስጣዊ ሁከት እየተብላላ ሂዶ አብዛኛው ወገን መንግስቱና ጓደኞቹ ላይ ተነሳባቸው። ሆኖም እነ መንግስቱ ሰደድ በተባለው ምስጢራዊ ቡድን የተደራጁና ይበልጥም ወሳኝነትን የያዙ መሆናቸው ልቀው እንዲገኙ አድርጓቸዋል። በጦር ኃይሎች ውስጥ በተፈጠረው እምሳት በመደፋፈር የደርግ አባሎች ስብሰባ አድርገው ደርግን ራሱን እንደገና የሚያዋቅር ኮሚሽን ለማቋቋም ወሰኑ። ዋናው የማዋቀሩ ዓላማ አምባገነናዊ ስልጣን ለመገደብ እንደነበር መንግስቱ ኃይለማርያም ራሱም ሆነ መይሶን አልጠፋቸውም። የተደረገውም ልክ ይኸው ነበር። የተቋቋመው 17 ሰው የያዘ ኮሚቴ የደርግን ዴሞክራሲያዊና የጋራ አሰራር የሚያጠናክሩ እርምጃ እንዲወስዱ የሚጠይቅ ሐሳብ አቀረበ። ሊቀመንበሩ ተፈሪ በንቲ፣ ሻለቃ ሞገስና ሌሎችን በመንግስቱ ኃይለማርያም የቅርብ ዙሪያ ያልነበሩ ከፍተኛ ስልጣን የተሰጣቸው ኮሚቴዎችን እንዲመሩ ተደረጉ። መንግስቱ ኃይለማርያም ወደ ጀርባ ሳበ። ከዚያም ተያይዞ ደርግ የመይሶንና የህዝብ አደራጅ ጽህፈት ቤት ተብየውን እላፊ ተግባራት የሚመረምር አንድ ኮሚቴ አቋቋመ። ለመንግስቱ ኃይለማርያምና ለመይሶን ቀኑ እያጠረባቸው ነበር። ስልጣን ከእጃቸው ላፈትልቅ አለ። ይህን ሁሉም ኢሃፓ ላይ ላከቁ። መንግስቱ ኃይለማርያምና ጓደኞቹ እንደ ለገሰ አስፋው፣ ተስፋዬ ወልደ ስላሴ፣ ተካ ቱሉ፣ ጌታቸው ሽበሺ፣ አሊ ሙሳ፣ ስዩም መኮንን፣ ዳንኤል አስፋው አበክረው በሚስጥር መሰብሰብ ጀመሩ። የመንግስቱ ኃይለማርያም የቁርጥ ታማኞችና መይሶን እንዲሁም ሞዝሊክ የደርግ አባላት ከኢሃፓ ጋር ሰላም ይፈጥራሉ ብለው ድንጋጤ ገባቸው። ይህንንም ሁኔታ ለመቅደም ኢሃፓን ለመምታት መላ መጡ። እቅዳቸውን ለደርግ አባላት ያቀረቡ ሲሆን የመይሶን መሪዎችና መንግስቱ ኃይለማርያም የታሰበው ለአዲስ አበባ ሰላም ለማምጣት አንድ ፈጣን የቀዶ ጥገና እርምጃ ሆኖ የተወሰደ መሆኑን እንዳስረዱ ይታወቃል። አብዛኞቹ የደርግ አባላት ይህንን አምነው ሊሆን ይችላል። በሌላ ወገንም ደግሞ የኢሃፓን ተሰሚነት መቀነስ የኋላ ኋላ ይጠቅመናል ብለው አስበውም ሊሆን ይችላል። በኋላም በየካቲት 1969 ዓ.ም ተመረጠ ከኢሃፓ ጋር ግንባር ለመፍጠር ጥሪ ያደረጋችሁ በመባል በመንግስቱ ኃይለማርያም ቤተ መንግስት ውስጥ በተደረገው መፈንቅለ መንግስት መገደል ያልቀረባቸው ተፈሪ ባንቴ፣ አለማየሁ ኃይሌና ሌሎችም መኮንኖች መንግስቱና መይሶን እንዳላከኩባቸው የኢሃፓ ደጋፊዎችም አባላትም አልነበሩም። እነሆም መንግስቱ ኃይለማርያምና መይሶን ኢሃፓ ላይ ጦርነት የማወጅን አስፈላጊነት በገለጹላቸው ጊዜ ተስማሙ። ፈጣን እርምጃ የተባለው በገፍ መግደል መሆኑንና ኢሃፓን ማዳከምም የመንግስቱ ኃይለማርያምና የመይሶንን የበላይነት እንደገና እንዲመለስ ማድረግ መሆኑን በተገነዘቡ ጊዜ ያለቀለት ነገር ሆነባቸው። ማመንታታቸው ሕይወታቸውን ለማጣት ያበቃቸው ከተገደሉ በኋላ ደግሞ የሐፋ ባላስ ነበሩ ተብለው መከሰሳቸው ምጸት ሆኖ አረፈ። ስለዚህም ከደርግና ከመይሶን አንጻር መስከረም 1969 ዓመተ ምህረት የሐፋን ለመግታት የማይታለፍ ወቅት ነበር። በተለይም ደርግ ስልጣኑን ትንሽም ቆንጥሮ ለማካፈልም ሆነ የተቃዋሚዎቹን ጥያቄ ለማዳመጥ ምንም አይነት ፈቃደኝነት ባልነበረው ሁኔታ ይበልጥ ቅስቀሳው በቀጠለ መጠን ይበልጥ ጦር ኃይሎቹ ውስጥና እንዲያውም ደርግ ራሱ ሲሰራጭ ጀመር። ያባ ላይ በአጠቃላይ ተቃዋሚ ወገኖች ላይ ይፈጸም የነበረው ግፍ ያው ያለ የቆየ ነበርና የቀረው ነገር ቢኖር በይፋ አውጆ ደረጃውን ከፍ ማድረግ ነበር። መስከረም 1969 ዓመተ ምህረት ያደረገችው ልክ ይህንኑ ነው።
አደራ ሆዴን ለጠገቡ ለማይጠግቡ ቀዳዳ አንስሮች ለምንም ምንም ሳልመጥ ምንንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም። አሙኝ ሌሎቹ አካላቴን ገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ ግን ወዲያትም ጥው አሁንም ማደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አትተውት። እንደዚህ የሰሩት ይሄን የተሰሩት እገሌና እገሌ ብሎ የሚመሰክር ነውና በማየት አይኔን አፍታችሁ ወደጋስ ገብሁለት አይቼ እንዳላየው ሆኜ የኖርኩበት አይናለው በመባል እንዳታልልበት ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት። ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቀርናቴ ለክሶ እንዳልረዳበት አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኝ እንዳልልባችሁ ያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ሆድቃ አድርጉት ይህን ያን አይልም ምርጫው ከመሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጦት እንዳታሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናን ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ይኖራለሁ ከሰው መሆን ቅመም ምስጥረ አተታ ሰውን የምትለየው ከእንስሳት ተርታ በውስጤ ማትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ይኖራለሁ በአእምሮዬ ፈንታ
ይደፋው እንዳሉ ዝራቱ ይወዳል ለለ ሆና